Voice of America. ደምቢዶሎ አካባቢ የታገቱትን ተማሪዎችና ሌሎች ዜጎችን ለማስለቀቅ የሚያደርገውን ጥረት አጠናክሮ እንደሚቀጥል ወይም መቀጠሉን የኢትዮጵያ መንግስት አስታወቀ። የታገቱ ተማሪዎችን በተመለከተ እየተሰራጩ ያሉ ያላቸው የሐዝ መረጃዎች ትክክል አለመሆናቸውንም በጠቅላይ ሚኒስትር ጽህፈት ቤት መግለጫ የሰጡ ከፍተኛ የመንግስት ባለስልጣናት አስረድተዋል። የታገቱት ተማሪዎች ያሉበት ሁኔታ በይፋ የማይነገረው አስከፊ ዜና በመኖሩ እንደሆነ የሚገለጹ መረጃዎችንም ውድቅ አድርገዋል ባለስልጣናቱ። ከአማራ ክልል ተወላጅ የዩኒቨርሲቲ ተማሪዎች በተጨማሪ በአካባቢው ተወላጆችና ነዋሪዎች ላይም ተመሳሳይ ድርጊት መፈጸሙን በመግለጽ ጥቃቱ ብሔርን መሰረት ያደረገ አለመሆኑን ነው ያብራሩት ይለናል እስክንድር ፍሬው በተከታዩ ዘገባው።
በመጨረሻም መንግስት ዝምታውን ሰብሯል። የደምቢዶሎ ዩኒቨርሲቲ ተማሪዎች ሆኑ ታጋቾች ጉዳይ መነጋገሪያ ሆኖ ከዘለቀ ከሁለት ወራት በኋላ የመጀመሪያ የሆነ ጋዜጣዊ መግለጫ በጠቅላይ ሚኒስትር ጽህፈት ቤት ተሰጥቷል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን፣ የፌደራል ፖሊስ ኮሚሽነር ጄኔራል እንደሻው ጣሰውና የሳይንስና ከፍተኛ ትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ናቸው መግለጫውን የሰጡት። ባለስልጣናቱ በዚህ መግለጫ የተፈጠረውን ሁኔታ ለማብራራት የተሳሳቱ ያሏቸውን ሁኔታዎችም ለማረም ሞክረዋል። የታገቱት ተማሪዎች ቁጥር 17 እንደሆነ የሚገልጸው መረጃ ለምሳሌ የተሳሳተ ነው ብለዋል። የዚህ መረጃ መነሻ ደግሞ ከገታው ያመለጠችው ተማሪ አዝመራሹ ምዬ በተለያዩ ጊዜያት የሰጠችው መረጃ መሆኑን ጠቁመዋል። ከዳር 25 2012 ከደምቢዶሎ ዩኒቨርሲቲ ወጥተው በጋምቤላ በኩል ወደ አዲስ አበባ በመሄድ ላይ እንዳሉ ነው እሷና ጓደኞቿ የታገቱት። ከዳር 26 2012 በደምቢዶሎ አካባቢ ላለ የኮማንድ ፖስት የመረጃ ክፍል ኃላፊ ሰጠችው የተባለው ቃል በዚሁ ጋዜጣዊ መግለጫ ተጠቅሷል። የሳይንስና ከፍተኛ ትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ እንዳሉት አዝመራ የሰጠችው ቃል በዚያን ዕለት የታገቱትን ተማሪዎች ቁጥር ያሳያል።
በጋምቤላ አድርገን ወደ አዲስ አበባ ለመሄድ ስንል ከጋምቤላ 30 ኪሎ ሜትር ርቀት ላይ ሱዲ በምትባል ቦታ ወጣቶች ወሰዱኝ። እኔ አምልቼ አንድ ሽማግሌ አግኝቶኝ አሳፍሮኝ መጣሁ ብላ በነጋታው ማለት በ25 ታገትን ብላ በነጋታው በ26 ይሄን ሪፖርት ሰጥታለች። እነማን ናቸው የታገታችሁት ተብላ ተጠይቃለች። ከሷ ሌላ የጠቀሰችው ቁጥር ዝርዝሩ ስለማናቀር እንጂ 6 ሰዎች ናቸው ከሷ ሌላ። ይህንን አድርጋ ምስክር ባለበት ቃል ሰጥታለች። ከሷ ጋር 7 ሰው ማለት ነው። እዚህ ከመጣች በኋላ የሰጠችው ቁጥር 17
መታገታቸው የተገለጸ ካለው 17 ሰዎች 12ቱ ብቻ የደምቢዶሎ ዩኒቨርሲቲ ተማሪዎች መሆናቸውን ከተቋሙ የመረጃ ቋትና በሳይንስና ከፍተኛ ትምህርት ሚኒስቴር መረጋገጡን ባለስልጣናቱ ገልጸዋል። ይህንን ያብራሩት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ናቸው።
ከዩኒቨርሲቲ መረጃ ቋት ባጣራ ነው መሰረት በሚዲያ 17 ናቸው ተብለው የተገለጹት እና ጥያቄ ከሚቀርብባቸው 12ቱ በዩኒቨርሲቲው ውስጥ ተመዝግበው በትምህርት ላይ የነበሩ መሆኑን፣ 5ቱ ግን በዩኒቨርሲቲው በተማሪነት ስማቸው ያልተገኘ መሆኑን፣ እነዚህ 5ቱ በእርግጥም ጠፍተው ከሆነ ዜጎች ናቸው የምንፈልገው የምናጣራው እና የምንቆመው ለተማሪዎቹ ብቻ ሳይሆን ለመላው ህዝባችን ስለሆነ እነዚህንም ልጆች ጨምሮ መረጃ የማጣራት ስራ እየተሰራ መሆኑን መግለጽ እንፈልጋለን።
በቅርቡ ደግሞ 2 የዩኒቨርሲቲ ተማሪዎች መታገታቸውን የሚገልጽ መረጃ ከቤተሰብና ከአማራ ክልል መገኘቱን አክለው አብራርተዋል አቶ ንጉሱ።
ከዚህ ባሻገር በአጠቃላይ ስማቸው ከተገለጸውና ዩኒቨርሲቲውም ተማሪዎች ናቸው ካላቸው በተጨማሪ በየሚዲያው ያልተጠቀሱ ግን ደግሞ 2 ተማሪዎች ወላጆቻቸው ልጆቻችን ወደ ትምህርት ቤት ወደ ቤታችን አልመጡም፣ ወደ ቤት አልመጡም፣ እኛ ጋር የሉም፣ አይገኙም፣ አልደረሱም ብለው ያመለከቷቸው 2 ተማሪዎች ስማቸው ለአማራ ብሔራዊ ክልላዊ መንግስት አመራሮች ከደረሰ በኋላ ይሄንንም ለማረጋገጥ ሲሞከር እነዚህ 2 ተማሪዎች በእርግጥም የዩኒቨርሲቲው ተማሪዎች ናቸው። ስለዚህ ወላጅ ያረጋገጠው በሚዲያ በአብዛኛው ሁላችን በምናውቀው 17 ተማሪዎች መረጃ ላይ በአጠቃላይ ስንመለከተው ምንም ይሁን ምን የ19 ሰዎች ተማሪዎች እና ዜጎች ብለን ልንገልጽ የምንችለው አጀንዳ ጉዳይ ነው የምንነጋገረው ማለት ነው። ስለዚህ ከ17ቱ የዩኒቨርሲቲ ተማሪዎች ናቸው ተብሎ ከሚጠየቀው እና 2 ደግሞ ተማሪዎቻችን ናቸው ብለው ከመጡት በጥቅሉ ስንወስድ የዩኒቨርሲቲ ወለድ ተማሪዎች ሆነው ያገኘናቸው ከ19ኙ 14ቱ ነው ማለት ነው። ይሄንን ከዩኒቨርሲቲውም ከሀገር አቀፍ ፈተናዎች ድርጅትም በትክክል በመረጃ ማጣራት ችለናል ማለት ነው። ከዚህ ሲወሰድ ከዩኒቨርሲቲው ያጣራቸው ተማሪዎች ናቸው ያላቸው በሚዲያ የሚታወቀው ውስጥ እስካሁን ድረስ 10 ወላጆች ልጆቻችን አልመጡም እኛ ጋር አልደረሱም ብለው ሪፖርት አድርገው መረጃው እየተጠናከረ ስራ እየተሰራ ነው ማለት ነው። መጀመሪያ ከ12ቱ በ17ቱ ወላጆች ጥያቄ ያቀረቡባቸው 8ቱ ብቻ ናቸው። 8ቱ ልጆቻችን ጠፍተዋል ብለው በወረዳ በዞን በክልል የተረጋገጠ ነው ማለት ነው። ስለዚህ እዚህ አካባቢ ያለውን መረጃ የመለየት የማጠናከር እና የመተንተን ጉዳይ በጥንቃቄ የሚወሰድ ነው ማለት ነው።
እገታው በአካባቢው ነዋሪዎች ላይ ጭምር እየተፈጸመ ያለ መሆኑንም የፕሬስ ክፍል ኃላፊው አስረድተዋል። የጠቅላይ ሚኒስትር ጽፈት ቤትም ሆነ ሌሎች ከፍተኛ ባለስልጣናት የተማሪዎችንና የሌሎች ዜጎችን መታገት በተመለከተ ጋዜጣዊ መግለጫ ሲሰጡ የመጀመሪያው ነው። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ጥር 2 ቀን 2012 ጉዳዩን በተመለከተ ለኢትዮጵያ ቴሌቪዥን የሰጡት አስተያየት ግን ተጨማሪ ጥያቄ ሲያስነሳ ቆይቷል። አቶ ንጉሱ ዛሬ በሰጡት ማብራሪያ ያ መረጃ ትክክለኛና መከላከያ ሰራዊት ህዳር 29 ቀን ያስለቀቃቸውን ዜጎች መነሻ ያደረገ መሆኑን ተናግረዋል።
ተማሪዎች መያዛቸው በተሰማበት ጊዜ የመከላከያ ሰራዊታችን ወደ አሰሳ ገብቶ 21 ተማሪዎችንና ሌሎች ተጨማሪ ሰዎችን ቀደም እንዳልኩት በአካባቢው የተያዙት ሰዎች አመራሮችም ጭምር እንደነበሩ ሌሎች ወጣቶችም ጭምር እንደነበሩ የሁለተኛ ደረጃ ትምህርት ቤት ተማሪዎችም እንደነበሩ ቁጥራቸው በርካታ እንደነበረ መረጃዎች ያሳያሉ። ይሄንን በሚገባ አጣርተናል ማለት ነው። በዚህም ምክንያት እነዚህን ተማሪዎች 21ን ተማሪዎች ወደ ዩኒቨርሲቲ ግቢ የከተማው ከንቲባ የአካባቢው ህብረተሰብና የመከላከያ ሰራዊታችን አመራሮች ወደ ዩኒቨርሲቲ እንዲገቡ አድርገዋል። ይሄንን መረጃ ጥር 2 ቀን በትክክል መረጃ ከመናገኝበት የመንግስት መዋቅር አግኝተን ለህብረተሰቡ መግለጻችን አረጋግጠናል።
ይህ ከሆነ በኋላ የአማራ ክልል ተወላጆች የሆኑ ወደ 800 የሚጠጉ ተማሪዎች በጸጥታ ስጋት ግቢውን ለቀው መውጣታቸውን አቶ ንጉሱ አስታውሰዋል። እስካሁንም አልተመለሱም ነው ያሉት። ከዚያ በመቀጠልም ታዲያ የአካባቢው ተወላጅ የሆኑትን ጨምሮ ተጨማሪ ወጣቶች መያዛቸውን አብራርተዋል።
አንድ የአካባቢው ሁለተኛ ደረጃ ትምህርት ቤት ተማሪና ሌሎች 5 ወጣቶች ከዚች የአካባቢው ተማሪ ወላጅ ጋር እየተጓዙ ያሉ ከአባቷም ጭምር ጉዳት ደርሶባቸው 6 ወጣቶች መያዛቸውን ሌላ መረጃ መጥቷል ማለት ነው። እነዚህ 6 ሰዎች አንዷ የሁለተኛ ደረጃ ትምህርት ቤት የአካባቢው ወጣት መሆኗ ነው። የልጅቱ አባት ተሰጡት መረጃ ደግሞ ሌሎቹ ተማሪዎች ናቸው ብለው ተማሪነታቸውንም ሌሎች ጉዳዮችንም በዝርዝር እየመረመር ነው ያለው ጉዳይ። 6 ሰዎች ግን አሁንም እየተፈለጉ ያሉ መረጃ እየጠራ ያለ መሆኑን በዚህ ሁኔታ መግለጽ እንፈልጋለን ማለት ነው።
እናም በተለያየ ጊዜ የታገቱት ሰዎች ማንነትና ቁጥራቸው ተጨማሪ ምርመራ እንደሚፈልግ፣ ለዚህ የምርመራ ሂደት መሳካት ሲባልም አንዳንድ ሁኔታዎች ሙሉ በሙሉ እንደማይብራሩ በዛሬው ጋዜጣዊ መግለጫ ላይ ተጠቅሷል። ይህንን ያብራሩት የፌዴራል ፖሊስ ኮሚሽነር ጀነራል እንደሻው ጣሰው ድርጊቱን እየፈጸመ ያለው በአካባቢው የሚንቀሳቀስ ሽፍታ ነው ሲሉ ነው የገለጹት።
ደምቢዶሎ ምናልባት ለማታውቁት ሰዎች ከአዲስ አበባ ከተማ ከ600 ኪሎ ሜትር በላይ የሚርቅ ቦታ ነው። ቦታው ላይ የተደራጀ በትጥቅ የሚንቀሳቀስ አካል ነበረ። ይህን አካል መንግስት ባደረገው አጠቃላይ እንቅስቃሴ፣ ጸጥታ አካል ባደረገው አጠቃላይ እንቅስቃሴ ዋና ዋና የሚባሉ ቦታዎች በቁጥጥር ስር ውለው መደምሰስ የሚገባው ኃይልም ተደምስሷል። ግን በዚህ አይቀርም። የተረፈው ኃይል ደግሞ እየተንቀሳቀሰ ራሱን እያደራጀ የገበሬውን ኑሮ፣ የመንግስት ሰራተኛውን ኑሮ፣ የህዝቡን ኑሮ ደግሞ ለማወቅ ሽፍታንም እየተንቀሳቀሰ መሆኑ ይታወቃል። አሁን መንግስት ዝም አላለ። መንግስት በተመሳሳይ ሁኔታ በቂ ጥናት አድርጎ በየአካባቢ እርምጃ እየወሰደ ነው ያለው። ቅድም አቶ ንጉሱ እንደገለጹት እገታው የአካባቢ ሰዎችን ይጨምራል፣ ተማሪዎችን ይጨምራል፣ ለያስኩ ተማሪዎች መጋቢዎችን ይጨምራል። አሁን ደግሞ ልፍ ሲል ወደ ዩኒቨርሲቲ ተማሪ የተሻገረበት ሁኔታ አለ ይታወቃል። በየጊዜውም እርምጃ እየተወሰደበት መሆኑን መረጃ ለመስጠት ነው።
የታገቱት ተማሪዎች አሉበት ሁኔታ በይፋ የማይነገረው አስከፊ ዜና በመኖሩ እንደሆነ የሚገልጹ መረጃዎችም ሰሞኑን ተሰራጭተዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን እነዚህን መረጃዎች አጣጥለዋል።
አሁን ልጆቹ በምን ሁኔታ ላይ ናቸው የት ናቸው ተብሎ የተነሳው አመራሮቹ እንደገለጹት ክብር ኮሚሽነሩም እንደገለጹት እንዳለ ወስደን በሆስፒታል ናቸው በዚህ ናቸው የሚለው የዜጎችን ስቃይ ለማራዘም ሌላ አላማ ካልሆነ በስተቀር ይሄንን 100% እናረጋግጣለን። በእንደዚህ አይነት ሁኔታ ቢኖር ለአንድ ቀንም አንደብቀው። ይሄ የተለያዩ መረጃዎችን በመልቀቅ አንድም ህብረተሰቡን ለማደናገር ሁለትም በመንግስትና በህዝቡ መካከል ክፍተት ለመፍጠር የሚደረግ ስለሆነ ጆሮ ልንሰጠው አይገባም። ለማጣራት መነሳቱ ግን በጣም ተገቢ ነው።
በዛሬው ጋዜጣዊ መግለጫ ላይ የተገኙ ከፍተኛ የመንግስት ባለስልጣናት ከጋዜጠኞች ለተነሱ ልዩ ልዩ ጥያቄዎችም ላይ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።